Gambino VOA.
የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት ዘገባዎቻችን መካከል በቤንሻንጉል ጉሙዝ የታጠቁ ኃይሎች ንጹሃን ዜጎችን መግደላቸው የክልሉ መንግስት አስተውቋል።
ሟች ቁጥር የተባለ ባሶች ተነብሮ ሰው ነው ሙሉ በሙሉ ተፈቷል ማለት ይቻላል። ያው ወደ 40 የሚሆን ንጹሃን ዜጎች ላይ ነው ጉዳት የደረሰው።
የክልሉ ሰላም ግንባታና ጸጥታ ቢሮ ኃላፊ ጋሹ ዱጋስ ናቸው። ዝርዝር ዘገባው ቆየት ብሏል። በሌላ ዜና በአማራ ብሔር ተወላጆች ላይ ዘር የለየ በደል እየተፈጸመ ነው በሚል በዋሽንግተን ዲሲ ከተማ ሰላማዊ ሰልፍ ተደርጓል።
ኢትዮጵያ ውስጥ በአማራ ሕዝብ ላይ እየደረሰ ያለውን የዘር ጭፍጨፋ ለማውገዝና የዘር ጸፊዎችም ለሕግ እንዲቀርቡ ዓለም አቀፉ ማህበረሰብም በዚህ ጉዳይ ላይ ተገቢውን ግንዛቤ እንዲያገኝ ድምጽ ለማሰማት ነው።
ከሰልፉ አስተባባሪዎች አንዱ ሆኑት አቶ ተመስገን መንግስቱ ናቸው። ሌሎች ዘገባዎችም የተካተቱበትን መሰናዶ ሀፍታሙ ስዩም መራለው፣ ኤልያስ አስማረ ቅንብሩን ያከናውናል። በመቀጠል ደግሞ ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀፍታሙ። አድማጮች በድጋሚ እንደምናምሽታችኋል። በቤንሻንጉል ጉሙዝ መተከል ዞን ድባጤ በንጹሃን ዜጎች ላይ ጥቃት ያደረሱ ከ20 በላይ የጸረ ሰላም ኃይሎችን መደምሰሱን የክልሉ መንግስት አስታወቀ። የክልሉ የሰላም ግንባታና ጸጥታ ቢሮ ኃላፊ ከ40 በላይ የሆኑ ንጹሃን ዜጎች ህይወት መጥፋቱን ገልጸው የተገደሉትን በህወሓት ተላላኪዎች በሆኑ የጉሙዝ ተወላጆች መሆኑን አረጋግጠናል ብለዋል። ዘገባውን ያደረሰን ናኮር መልካ ነው። 48 የጤና ባለሙያዎች በዛሬው ዕለት አገልግሎት ለማበርከት ወደ ግንባር ማቅናታቸው ታወቀ። የአዲስ አበባ ምክትል ከንቲባ አዳነች አቤቤ ሐኪሞቹ ለመከላከያ ሰራዊት ሙያዊ ድጋፍ ለማድረግ በመወሰናቸው ምስጋናቸውን አቅርበዋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። እስራኤል በምስራቅ ኢየሩሳሌም 1200 ቤቶችን ለመገንባት ያዘችውን እቅድ እንደገፋችበት አስታወቀች። እቅዱ ቤተልሔምንና ምስራቅ ኢየሩሳሌምን የሚከፋፍል በመሆኑ መጪውን የፍልስጤምን መንግስት አዳጋች አድርጓል በማለት ፍልስጤማውያን አስተያየት ሰጥተዋል። አዲሱ የእስራኤል እቅድም በእስራኤልና በአሜሪካ ተመራጩ ፕሬዝዳንት ጆ ባይደን አስተዳደር መካከል ውጥረትን ሊፈጥር ይችላል የሚል ስጋትም ተንጸባርቋል። በሌላ ዜና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ 2 ሳምንት ሊሞላው ከተቃረበው ፕሬዝዳንታዊ ምርጫ ውጤት በኋላ ትላንትና ለመጀመሪያ ጊዜ ጆ ባይደን አሸንፈዋል ብለው የተቀበለ የሚመስል ንግግር ከተናገሩ በኋላ መልሰው ደግሞ ጆ ባይደን ማሸነፋቸውን እንዳልተቀበሉ ተናግሯል። ፕሬዝዳንት ዶናልድ ትራምፕ በትዊተር ገጻቸው በተደጋጋሚ ማስረጃ በሌለበት የተሸነፍኩት ምርጫው ስለተጭበረበረ ነው እያሉ ይገኛሉ። በኮቪድ-19 መከላከያ ክትባት ፍለጋ ጥረት ውስጥ አሁንም አዲስ መልካም ዜና ተሰምቷል። የዩናይትድ ስቴትሱ ሞደርና ኩባንያ 3ኛውና የመጨረሻው ምዕራፍ የሰው ላይ ሙከራ ክትባት ውጤት 94.5% ውጤታማ ሆኖ መገኘቱ ታውቋል። ክትባቱ ግዙፉ ማሳቹሴትስ የሚገኘው የመድኃኒት ኩባንያ ሞደርናና ከዩናይትድ ስቴትስ መንግስት የአለርጂና የተላላፊ በሽታዎች ኢንስቲትዩት ጋር በመሆን እየተሰራ ይገኛል። ባለፈው ሳምንትም እንዲሁ የዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር ከጀርመን ባዮ ኢንቴክ ጋር ሆኖ የሰራው ክትባት ትልቅ ውጤት ማስገኘቱም ይታወሳል። የዩናይትድ ስቴትሱ ጆንሰን ኤንድ ጆንሰንም በሰራው ክትባት ላይ የመጨረሻ ደረጃውን የሰው ልጅ ሙከራ እንግሊዝ ውስጥ እንደሚጀምር አስታውቋል። በዓለም ዙሪያ በኮቪድ-19 የተያዙ ሰዎች ቁጥር ከ54.5% ማለፉን፣ በበሽታው ህይወታቸው ያለፈው ደግሞ ከ1.3 ሚሊዮን በላይ ማለፉን የጆንስ ሆፕኪንስ ዩኒቨርሲቲ የወረርሽኙ መረጃ ማዕከል አመላክቷል። በሌላ በኩል የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ኮሮና ቫይረስ በምርመራ ከተገኘባቸው የፓርላማ አባል ጋር በቅርበት መገናኘታቸውን ተከትሎ ራሳቸውን በድጋሚ ለይተው እንዳሉም ተገልጿል። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና መርሃ ግብሮች ጋር ትቆዩ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። ቪኦኤ አምሃሪክ ብላችሁ በማህበራዊ መገናኛ ገጾቻችን ላይ ከፈለጋችሁ ትኩስ መረጃዎችን ታገኛላችሁ። አሁን ወደ ቀዳሚው ዘገባ እንሻገር። በቤንሻንጉል ጉሙዝ መተከል ዞን ድባጤ በንጹሃን ዜጎች ላይ ጥቃት ያደረሱ ከ20 በላይ ጸረ ሰላም ኃይሎች ደመሰስኩ ብሏል የክልሉ መንግስት። የክልሉ ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ጋሹ ዱጋስ በጉዞ ላይ የነበሩ ከ40 በላይ ንጹሃን ዜጎችን የገደሉ የህወሓት ተላላኪዎች የሆኑ የጉሙዝ ተወላጆች መሆናቸውን አረጋግጠናል ብለዋል። ከዚህ ጋር ተያይዘው ቤት ንብረታቸው በእነዚህ ታጣቂዎች የተቃጠለባቸው 1200 የሚሆኑ የድባጤ ነዋሪዎች በትምርት ቤት ውስጥ ተሰፍረው ድጋፍ በመጠባበቅ ላይ እንደሚገኙ የክልሉ አደጋ ስጋት ስራ አመራር ጽፈት ቤት ገልጿል። ናኮር መልካ ተጨማሪውን ይዟል።
የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ጋሹ ዱጋስ በመተከል ዞን ድባጤ ወረዳ ከትናንት ወዲያ ቅዳሜ በህዝብ ማመላለሻ አውቶቡስ ውስጥ በነበሩ ንጹሃን ዜጎች ላይ በደረሰው ዘግናኝ ጥቃት ከ40 በላይ ሰዎች ተገድለዋል ብለዋል። ጥቃቱን ያደረሱት ደግሞ የህወሓት ተላላኪ የሆኑ የጉሙዝ ተወላጆች ናቸው ብለዋል።
ጉዞ ላይ የነበረው ባስ ላይ ነው ጥቃት ያደረሱ። እንግዲህ ያደረሱትን ጥቃት ለሁላችንም በጣም የምናወግዝ ብዙ ነው። አሰቃቂና በጣም ከሰው ልጅ የማይጠበቅ ድርጊት ነው የተፈጸመው እና በርካታ ዜጎች ህይወታቸው አጥተዋል። ይህ እስካሁን የነበረው የሟች ቁጥር የተባለው ባስ ውስጥ የነበረው ሰው ነው ሙሉ በሙሉ ጠፍተዋል ማለት ይቻላል። ያው ወደ 40 የሚሆን ንጹሃን ዜጎች ላይ ነው ጉዳት የደረሰው። ባልታሰበ ሁኔታ ነው። በሌላ አቅጣጫ ኦፕሬሽን እየተሰራ ሳለ ነው እንግዲህ እነሱ ባልታሰበ በሰላሙኑ መስመር ሲንቀሳቀስ የነበረው ትራንስፖርት ላይ ነው ህዝቡ ላይ ጥቃት ያደረሱ። ቀጥታ አሁን እነዚህ ድርጊት የፈጸሙ ሰዎች በብሔር ያው የጉሙዝ ተወላጅ ይሁኑ እንጂ ቀጥታ ተልእኮ የተሰጣቸው ከህወሓት ነው። የህወሓት ተልእኮ ነው እያስፈጽሙ ያሉ። አሁን ግን የመዳከም አዝማሚያ ሲታይባቸው ተስፋ ወደ መቁረጥ አካባቢ ሲደርሱ ነው እንደዚህ አይነት ጭካኔ የተሞላበት ድርጊት እየፈጽሙ ያሉ።
የክልሉ ቃል አቀባይ አቶ መለሰ በየነ ትናንት በሰጡት መግለጫ ጥቃት አድራሾቹ ከህወሓት የጥፋት ተልእኮ የተቀበሉ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ አባላት ናቸው ብለው ነበር። ጥቃቱ ማንነትን ወይም ሃይማኖትን መሰረት ያደረገ አልነበረም ያሉት ኃላፊው ታጣቂዎቹ በተሽከርካሪው ላይ የነበሩ ግለሰቦችን ሙሉ በሙሉ በሚባል ሁኔታ ማጥቃታቸውን ገልጸዋል። ጥቃት ፈጻሚዎቹ ላይ የመንግስት ጸጥታ ኃይሎች እርምጃ ወስደው ከ20 በላይ የሚሆኑትን መግደላቸውን አክለው አብራርተዋል።
ከየብሔረሰቡ ነው እንግዲህ የሽፍታት የሚያደርጉት ድርጊት ብሔረሰብ አይለዩም፣ ሃይማኖት የለውም። ጥቃቱ ሲፈጸሙ ግን ያው ከጉሙዙም ከአማራም ከአገውም ከሽናሻው ነው የነበረው ተሳፋሪ ነው እንግዲህ ያው የተወጣጣ ብሔረሰብ ስለነበረ ጥቃት የደረሰባቸው። የእኛም የጸጥታ ኃይሉ እንግዲህ ይህን በነበራቸው ስራ ላይ ኦፕሬሽን ይህን መረጃም እንደደረሰው ወደ ቦታው አቅምቶ ጥሎ ደርሶ እርምጃ የተወሰደበት ሁኔታ ነው የነበረው። ከጠላትም ወደ ከ20 በላይ የሚሆንና ከነ መሳሪያቸው እርምጃቸው ወስዶ እንደገና የተጠቃበት ሁኔታ የተመታበት ሁኔታ ነው የነበረው።
ጥቃት ፈጻሚዎቹ የህወሓት ተላላኪ የሆኑ የጉሙዝ ተወላጆች መሆናቸውንም አረጋግጠናል ይላሉ አቶ ጋሹ።
መከላከያ ድረስ ሂዶ ስልጠና ወስዶ ገንዘብም ተከፍሏቸው በአበል መልክ እንደገና በተለያዩ ባንክ ብር እየተላከ ሎጂስቲክ መጠቀሚያ ለዚህ ስራ ማስፈጸሚያ ተልእኮ የተላከው ስንት ማረጋገጫዎች ስላሉ እኮ ነው። ዝም ብለህ ከመሬት ተነስተን ሳይሆን የምናወራው ይታወቃሉ። ከምንይዛቸው ሰዎችም እኮ በአንድ በታቸው እየመሰከሩ ነው። ህግ የማስከበር ስራ በርካታ አሁን ግሽፍታ የምንይዛቸው የተማረቁ ሰዎች አሉ። በተለያየ ተቋማም ይዘን በተለይ ቁጥጥር ስር ካሉ ሰዎች ላይ ይህን እያረጋግጡልን ነው።
ከዚሁ ጋር ተያይዞ ታጣቂዎቹ ቤት ንብረታቸውን ያቃጠሉባቸው 1200 የሚሆኑ የድባጤ ነዋሪዎች በትምህርት ቤት ውስጥ ሰፍረው ድጋፍ በመጠባበቅ ላይ እንደሚገኙ የክልሉ አደጋ ስጋት ስራ አመራር ኮሚሽን ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ ገልጸዋል።
ያኔ ማለት ነው ሰኞ ጠዋት 12 ሰዓት አካባቢ ላይ ሰዎች ተፈናቅለው በድባጤ ሃይስኩል ላይ ተጠልለው እንዳሉ ነው የሰማ ነው። ብዛታቸውም ወደ በአባወራ ደረጃ ወደ 300 የሚሆኑ በቤተሰብ ደረጃ ወደ 1200 የሚሆኑ ናቸው። ለእነዚህ ያው እንጂዎች ሌሎች አካላት መግባት አይችሉም። መንግስት ግን በበኩሉ የሚችለውን ሁሉ ለማድረግ ርብርብ እያደረገ ነው። ከዚህ ከአሶሳ ተነስተን ወደዛ ለመሄድ በጸጥታ ምክንያት በኮንቦይ እና በእጀባ ስለሚሄዱ ብዙ ቀን ሊወስድብን ስለሚችል እዛው አካባቢ ካለን ጊዜያዊ መጋዘን ላይ ወደ 100 ኩንታል እህልና ወደ 25 ሲኤስሲቪ ወይም ተጨማሪ የህጻናት አልሚ ምግብ ወደ 600 ሊትር ዘይት እና ስቶክ ያለው አልባሳት ከቻግኒ የመኪና ውድድር ያደረግን ነው። አሁን የመከላከያ ጀባ እንዲያደርጉ እየተነጋገርን ያለ ነው። ዙሮ ዙሮ ዛሬ ከሰዓት ወይም ነገ ጠዋት ይሄ የነፍሳድን የመጀመሪያ ደረጃ እርዳታ እንደሚደርስላቸው ነው። ከዚሁም ጎን ለጎን ከፌዴራል መንግስት ጋር እየተነጋገርን ነው ምላሽ ለመስጠት ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ቤኒሻንጉል ጉሙዝ ክልል ጸጥታና ደህንነትን ለማጠናከር ፈጣንና የተቀናጀ እርምጃ አስፈላጊ ነው ሲል ትናንት መግለጫ አውጥቶ ነበር። በቤኒሻንጉል ጉሙዝ መተከል ዞን የተለያዩ ወረዳዎች ባለፉት ጥቂት ወራት የበርካታ ንጹሃን ዜጎች ህይወት በታጠቁ ኃይሎች ማለፉ ሲዘገብ መቆየቱ ይታወሳል። የአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለቀደመው ዘገባው አመሰግናለሁ። ይህ በእንዲህ እንዳለ በሰሜን አሜሪካ የሚገኙ የአማራ ድርጅቶችና የሲቪክ ማህበራት ያስተባበሩት ትዕይንተ ህዝብ ከትናንት በስቲያ በዋሽንግተን ዲሲ ካፒታል ሂል ግራውንድ ተካሂዷል። በአማራ ክልል ብሔር ተወላጆች ላይ ደረሰ ያሉትን በደል የዘረዘሩት ተሳታፊዎች ዘርን በለየ ጥቃት ውስጥ የተሳተፉ ለፍርድ እንዲቀርቡ ጠይቀዋል። በዚህ ትዕይንተ ህዝብ ላይ የኢትዮጵያ መንግስት በተለያየ መንገድ በአማራ ብሔር ላይ ለተከታተሉ እልቂቶች አስተዋጽኦ አድርጓል በሚልም ወቀሳ ተሰምቷል። በአሜሪካ ኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው እንዲህ ያለው ወቀሳ በተሳሳተ መረጃ ላይ የተመረኮዘ መሆኑን ይናገራሉ። ዝርዝሩ በመቀጠል ይሰማል። በዋሽንግተን ዲሲ የዩናይትድ ስቴትስ መንግስት ወሳኝ ተቋማት መናገሻ በሆነው ካፒታል ሂል ትናንት ረፋድ ላይ የተካሄደው ትዕይንተ ህዝብ መጠነኛ ተሳታፊዎች የነበሩት ቢሆንም ተሳታፊዎቹ በበርካታ የአማራ ብሔር ተወላጆች ላይ ተደራርቧል ያሉትን በደል ለማሰማ ተውለውታል። እውቁ የኪነ ጥበብ ሰውና የለውጥ አራማጅ አበበ በለው በትዕይንተ ህዝቡ ላይ ሀሳባቸውን ካጋሩት መካከል ናቸው።
እዚህ 40 ዓመት በተለይ ደግሞ ላለፉት 30 ዓመት በኢትዮጵያ ውስጥ ይደረግ የነበረው ግድያ ማን ማስተር ማይንድ ሆኖ ይመራው እንደነበረ የማይካድራ ግድያ ሁልጭ አድርጎ የሚያሳያቸው ይመስለኛል። ዘሪት ነው ወይ በትግራይና በጎንደር ክፍለ ሀገር ወሰን በአንድ ቀን 600 ሰው በተደራጀ መልክ አንተ እገሌ ግደል፣ አንተ እገሌ ግደል፣ ስትገለው በዚህ መልክ ነው ተብሎ በምን ዳመ ዱብዳ የተበሳጨ ሰው ያደርገዋል ብላችሁ ምትገምቱት አይመስለኝ። ይሄ በደንብ ተደብረው የተበሳጩበት አሳይመንት የተሰጣቸው ማን ምን እንደሚያደርግ በደንብ አቀነባብረው እየመሩ ያሉ ኃይሎች መኖራቸው ያሳያል። ያለፉትንም ግድያዎች ብቻቸው ራንደም አይደሉም፣ ድንገት አይደሉም፣ የተናደደ ሰው አይደለም የሚያደርጋቸው።
ይህ ትዕይንተ ህዝብ በሰሜን አሜሪካ የሚገኙ የአማራ ድርጅቶችና ሲቪክ ማህበራት ያዘጋጁት እንደሆኑ የነገሩን ከሰልፉ አስተባባሪዎች መካከል አንዱ የሆኑት አቶ ተመስገን መንግስቱ ሰልፉን ለመጥራት ምክንያት የሆኑ ጉዳዮችን ነግረውናል።
ኢትዮጵያ ውስጥ በአማራ ህዝብ ላይ እየደረሰ ያለውን የዘር ጭፍጨፋ ለማውገዝና የዘር ጨፍጫፊዎችም ለህግ እንዲቀርቡ ዓለም አቀፉ ማህበረሰብም በዚህ ጉዳይ ላይ ተገቢውን ግንዛቤ እንዲያገኝ ድምጽ ለማሰማት ነው። በመጀመሪያ ደረጃ የዘር ጭፍጨፋ የሚባለው ነገር እንዲሁ በቀላሉ የሚገለጽ ነገር አይደለም። በእንግሊዝኛው ጀኖሳይድ ተብሎ የሚጠራው ተርም በዛ ደረጃ የሚፈጸም ጥቃት ለመሆኑ መጀመሪያ መተማመን ያስፈልጋል። ዛሬ በምናደርገው ሰልፍ ውስጥ አንዱ አጉልተን የምንጠቀመው ቃል ጀኖሳይድ የሚለውን ተርም ነው ማለት ነው። የዘር ጭፍጨፋ እየተደረገ መሆኑን መጀመሪያ መተማመን ይገባናል። አሁንም ቢሆን የዘር ጭፍጨፋ የለም አልተፈጸመም ብለን የምናስብ ከሆነ ከፊት ለፊታችንም የተጋረጠውን አደጋ ለመከላከል ዝግጁ አለመሆናችንንና ፍቃዱም እንደሌለን ስለሚያሳይ እሱን ዝምታ መስበር ነው የምንፈልገው በዋናነት። ከዛም ባሻገር እስካሁን ድረስ በዛ የዘር ጭፍጨፋ ውስጥ ተሳትፎ ያደረጉ የመንግስት አካላትንም ጨምሮ ልዩ ልዩ ጽንፈኛ ቡድኖች አሉ። እነሱንም የማጋለጥ አላማ አለን።
የኢትዮጵያ መንግስት የአማራ ብሔር አባላት ላይ ያነጣጠሩ ጥቃቶችን በዘር ማጥፋት ወንጀልነት ለመመደብ ማመንታቱን በመጥቀስ የወቀሱት አቶ ተመስገን በተለያዩ የሀገሪቱ ስፍራዎች የደረሱ እልቂቶች በማነሳሳት በመንግስት ዘንድ ሰፍኗል ያሉትን ዝምታ ለመስበር ሰልፉ እንዳቀደም ያውሳሉ።
ትክክል ነው። እንዳውም የሰልፋችን ዋናው መልእክትም እየተፈጸመ ያለው ጭፍጨፋ መንግስት መር ስርዓታዊ የዘር ጭፍጨፋ የሚል ነው። መንግስት መር ያልንበት ምክንያት የኢትዮጵያ መንግስት እንደሚታወቀው የዜጎችን መብት የማስከበር እና የዜጎችን ደህንነት የመጠበቅ መንግስታዊ ግዴታውን እንዳልተወጣ ይታወቃል። ከዛም ባሻገር በዘር ጭፍጨፋ ውስጥ በመንግስት መዋቅር ውስጥ ተሳትፎ የሚያደርጉ የመንግስት ባለስልጣናት እንደተሳተፉ እንደተጻፉ መረጃዎቹ አሉን። ይሄ ለሁሉም ግልጽ የሆነ ነገር ነው። ከምንም በላይ ግን ዛሬኛ ሰላማዊ ሰልፍ እንድንወጣበት ያስገደደንና በዋናነትም ልንሰብረው የምንፈልገው ዝምታ ከዘር ጭፍጨፋው ጋር በተገናኘ የተደረገውን ድናያል ነው። ከጠቅላይ ሚኒስትሩ ጀምሮ እስከ ታች የቀበሌ መዋቅር ድረስ በተቀነባበረ ሁኔታ የዘር ጭፍጨፋው እንዳልተፈጸመና የተደረገው ጥቃት እንዲሁ የእርስ በርስ ግጭት እንዲመስል የተቀነባበረ ስራ ተሰርቷል።
ማንነት ላይ አነጣጥረው የሚፈጸሙ ወንጀሎችን በተመለከተ ኢትዮጵያ መንግስት እየወሰዳቸው ናቸው የሚሏቸውን እርምጃዎች የሚጠቃቅሱት በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው በሰልፉ አስተባባሪዎች የቀረቡ ትችቶች በተሳሳተ መረጃ ላይ የተመረኮዙ መሆኑን ያምናሉ።
በመጀመሪያ አሁን ቀደምም ባለፈው ሳምንት እንደዚህ ዋን ሰልፍ ነበር። በቀጥታ ወደ ኤምባሲያችንም ተወካዮቹ መጥተው የገለጹት ነገር መንግስት በህዋት መራሹ ህገወጥ ቡድን የተጀመረው በሰራዊታችን ላይ የተጀመረው ጥቃት እና እሱን ተከትሎ መንግስት እየወሰደ ያለው ህግን የማስከበር እርምጃ እንደሚደግፉ ነው ያረጋገጡልኝ። ስለዚህ አሁንም በተደረገው ህግ የማስከበር እንቅስቃሴ ውስጥ የሚሸሸ ቡድን ጥቃት እያደረሰ እና በንጹሃን ላይ ግፍ እየፈጸመ እየሄደ እንደሆነ ያው በቅርቡ በተለያዩ ኢንተርናሽናል ተቋማት ጭምር የወጣው ነገር የሚያሳየው ነው። ስለዚህ እንዲህ አይነት አሁን የተባለው አይነት ወሬኛ አልደረሰንም። የሚያነሱ አካላት ካሉ ደግሞ ያው ስም የማጥፋትና ፍጹም ሚስኢንፎርሜሽን እንደሆነ ነው ይታይ።
አምባሳደር ፍጹም መንግስት ከትልልቅ ባለስልጣናቱ ጀምሮ እስከ ወረዳ ሹመኞቹ ድረስ በተለያየ ደረጃ ምን መሰረት ባደረጉ ጥቃቶች ተሳታፊ ሆኗል፣ እየደረሱ ያሉ ጥቃቶችንም ተገቢ አጠራር ነስቷቸዋል የሚለውን ወቀሳም አይስማሙበትም።
ማለት እነሱ ሐሳባቸው በመሰረቱ መልክ ሊገልጹ ይችላሉ። በመንግስት በኩል አሁን በፊትም ማንነትን ማዕከል አድርጎ በዋናነት በአማራ ህዝብ ላይ የተደረገው ጭፍጨፋ ኢሰብአዊ ድርጊት መሆኑን መንግስትም ኤምባሲያችንን በተደጋጋሚ አውግዘናል፣ አሁንም እናወግዛለን። ተለያዩ ሁኔታዎች ፌደራል ኃይሎች በሚል ጭምር በተለያዩ ቦታዎች በመለመላቸው አካላት የተደረጉ የተለያዩ እንቅስቃሴዎች እንደነበሩ፣ በአሁኑ ሰዓትም ደግሞ እጃቸው ያለባቸው አካላትም በመማረክም ላይ ያሉበት ሁኔታ እንዳለ እያየን ነው። ስለዚህ ጊዜ የበለጠ እየገለጠው ይመጣል። አሁን ኢትዮጵያ ህዝብ በአንድነት ሆኖ አገሪቱን ለማተራመስ የሚንቀሳቀሰውን ኃይል ለህግ ተገዥ እንዲሆን ማድረግ ነው እንግዲህ ትልቁ በመሰራት ላይ ያለው። ስለዚህ ይህ ኃይል ለህግ እስኪቀርብ ድረስ የተጀመረው ህግን የማስከበር ተግባር ተጠናክሮ የሚቀጥል ነው የሚሆነው። በተለያዩ ሁኔታዎች ሚስኢንፎርሜሽን የተጋለጡ አካላትም ትክክለኛውን መረጃ ሰከን ብለው እንዲያዩና ከህዝባችን ከመንግስት ጎን እንዲቆሙ ነው በዚህ አጋጣሚ ጥሪ ማቅረብ።
ኢትዮጵያ ውስጥ ከፍተኛ የህዝብ ቁጥር ካላቸው መካከል አንዱ የአማራ ህዝብ ነው። የዛሬ 13 ዓመት ገደማ የወጣው የብሔራዊ ህዝብና ቤት ቁጥራ መዝገብ የአማራ ህዝብ ከኢትዮጵያ ህዝብ ቁጥር ከአንድ አራተኛ በላይ እንደሚሸፍን ይጠቁማል። 96130 ኪሎ ሜትር ካለው የክልሉ ግዛት ተሻግረው በሚሊዮኖች የሚቆጠሩ የብሔሩ ተወላጆች በተለያዩ የሀገሪቱ ክፍሎች ውስጥ ይኖራሉ። ምዕራብ ኦሮሚያና ቤንሻንጉል ጉሙዝ ክልልን ጨምሮ በተለያዩ ስፍራዎች የብሔሩ ተወላጆች በተለያዩ ጊዜያት ዘርን የለየ ጥቃት እንደደረሰባቸው አምነስቲ ኢንተርናሽናልን የመሰሉ የሰብአዊ መብት ተሟጋጅ ተቋማት ማስታወቃቸው አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። I want ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ነው በመደመጥ ላይ የሚገኘው። ማናቸውም አስተያየቶች ቢኖራችሁ በማህበራዊ መገናኛዎች በኩል ቪኦኤ አማሪክ በተሰኙ ገጻችን ልታገኙ ትችላላችሁ። በጦርነትና በተለያዩ የጸጥታ ችግሮች በታመሰችው ምዕራብ አፍሪካዊቷ ሀገር ማሊ ሙዚቃ ትልቅ ቦታ አለው። በኮቪድ-19 እና በነበሩ የጸጥታ ችግሮች ከአመት በላይ ለሆነ ጊዜ ተራዝሞ የቆየው ዓለም አቀፍ የሀገርኛ ግጥምና ቀልዶች ፌስቲቫል ፊሽ ተጀምሯል። የ23 ዓመቷ አይሻ ድዋራ በተለምዶ በድፍረት የማይነሱ የሴቶች እኩልነትን፣ ግርዛትን የመሳሰሉ ሐሳቦችን እንደወረዱ በዘፈቀደ የሚባሉ ሀገረሰብ ግጥሞች ውስጥ አሰባጥራ እያቀረበች ነው። ኤደን ገረመው የአኒ ሪስንበርግን ዘገባ እንደሚከተለው አሰናድተዋለች።
የ23 ዓመቷ አይሻ ድዋራ እንደወረዱ በተመልካችና በታዛቢዎች ፊት የሚገጠሙ የሀገረሰብ ግጥሞችን ማቅረብ የጀመረችው የሁለተኛ ደረጃ ተማሪ ከነበረችበት ጊዜ አንስቶ ነው። እንደ አውሮፓውያን አቆጣጠር ከ2015 ጀምሮም ራሷን የሀገረሰብ ገጣሚ በማድረግ በማሊ ዓለም አቀፍ የግጥምና የቀልድ ፌስቲቫል ፊሽ ላይ ስትሳተፍ ቆይታለች። እንደ አይሻ ያሉ ገጣሚዎች በተመልካቾች፣ ዳኞችና ታዛቢዎች ፊት ግጥማቸውን በዘፈቀደ ያወርዳሉ። ተመልካቾቹም ታዲያ ሲያሻቸው ተቀበል እያሉ ግጥም ያከላሉ። ለእሷ ይሄ የጥበብ ዘርፍ ሰዎችን መቀስቀሻ ነው። የማሊ ሴቶችና ወጣቶችን ህይወት ለማሻሻልና ታሪካቸውንም አግልቶ ለማውጣት ግጥሙን ትጠቀምበታለች። አይሻ የምታነሳቸው ሐሳቦች ብዙ ጊዜ በሰዎች ዘንድ እንደ ድፍረት እንደሚቆጠሩባት ነው የምትገልጸው።
The subjects that I talk about, often people think that they're too...
እኔ ማነሳቸውን ሐሳቦች ብዙ ጊዜ ሰዎች እንደ ድፍረት ይቆጥሯቸዋል። ስለ ልጃገረድ ሴቶች ግርዛት አነሳለሁ። ይህ ሐሳብ አብዛኛውን ጊዜ አፍሪካ ውስጥ እንደ ነውርና የሚያሳፍር ጉዳይ ነው የሚወሰደው። ሌሎች ሰዎች ደግሞ ያደንቁኛል። ምክንያቱም ደግሞ ብዙ ሰዎች ይህን ሐሳብ ማንሳት ስለማይደፍሩ ነው።
ጥልቅ የሆነ የሙዚቃና የአፈ ታሪክ ባህል ባላት በማሊ ውስጥ ይህ የግጥም ዘይቤ አዲስ ነው። ማሊ ለአፍሪካ ሙዚቃ መሸጋገሪያ ተደርጋ ነው የምትወሰደው። በዘፈቀደ የሚወርድና በህዝብ ፊት የሚቀርብ ግጥም በማሊ እንደ አውሮፓውያን አቆጣጠር በ2006 ነው የተጀመረው። በአመቱ በ2007 በአሜሪካ ተወዳጅና ገናና ሆነ። የማሊ የአርቲስቶች ፌዴሬሽን አባል የሆነ ጄል ማዲ ሴሴኮ ይህ የግጥም ዘይቤ የማሊ የሙዚቃ አንድ አካል ነው ይላሉ።
Slam poets for us, they are full-fledged musicians. We accept them as being
እንደወረደ በዘፈቀደ የሚባሉ የሀገረሰብ ግጥም ገጣሚዎችን እንደ ሙዚቀኛ ነው የምንቆጥራቸው።
ይህ ፌስቲቫል በማሊ በነሐሴ ወር በነበረው የመፈንቅለ መንግስትና በዓለም ዙሪያ ባለው የኮቪድ-19 ወረርሽኝ ምክንያት በዚህ አመት ከታቀደለት ጊዜ በሁለት ወር ዘግይቶ በህዳር ወር ውስጥ ነው የሚካሄደው። አይሻ ታዲያ ለረጅም ጊዜ ከተቋረጠ በኋላ ድጋሚ ፌስቲቫሉ በመጀመሩ ትልቅ ደስታ እንደምትሰማት ትገልጻለች።
I have joy in my heart like a child who could walk and suddenly he fell.
ልቤ በጣም ነው በሐሴት ተሞላው። መራመድ የጀመረ ልጅ በድንገት ወድቆ መራመድ ካቃተው በኋላ ሐኪሙ መጥቶ መሄድ ትችላለ ሲለው የሚሰማው አይነት ስሜት ነው የሚሰማኝ። ስለዚህ አሁን በጣም ደስተኛ ነኝ።
You can imagine the joy. So I have this joy.
ይህ አመታዊ ፌስቲቫል አግራቷ በሚባል ተቋም አማካኝነት ነው የሚካሄደው። አግራቷ በማሊ የመጀመሪያው የሀገረሰብ ግጥም ገጣሚ በሆነው አዚስ ኮኔ አማካኝነት የተቋቋመ ሀገር በቀል ተቋም ነው። አዚስ ኮኔ ይህ ፌስቲቫል ማሊን ተገባችበት ቀው ያነቃቃታል ብሎ ያስባል።
ሁላችንም እንደምናውቀው 2012 የጉረጎሰውያን ዘመን ጀምሮ ማሊ የተለያዩ የጸጥታ፣ የፖለቲካና የማህበረሰባዊ ቀውሶች አጋጥመዋታል። ስለዚህ ይህን ፌስቲቫል ለሰላምና የማህበረሰብ ትብብር ስንል ነው የምናደርገው።
So we saw that it's important for us today to hold this festival in the name of peace and social cohesion.
በዚህ አመት ማሊ በሀገር ውስጥ የእርስ በርስ ጦርነትና በኮቪድ-19 እየተናጠሽ ትገኛለች። ይህም ታዲያ ባህላዊና ስነ ጥበባዊ እንቅስቃሴዎችን አዳክሟቸዋል። ቢሆንም ግን አሁንም ድረስ ለሀገራቸው ቀና ህልምን የሰነቁ ወጣት ገጣሚያን ጥረታቸውን ይቀጥላሉ።
አድማጮች አሁን የደረሰን ዜና አለ። በመቀሌ ከተማ በዛሬው ለት የቦምብ ድብደባ መካሄዱ ተሰምቷል። በዚያ የሚገኘው ሙልጌታ ጽባ አጭር ዘገባ ልኮልና
በመቀሌ ከተማ ዛሬ ረፋድ ለአምስት ሰዓት ሩብ ጉዳይ የጦር አውሮፕላን ድብደባ ተፈጽሟል። በከተማዋ ምስራቃዊ አቅጣጫ ነው ድብደባው የተፈጸመው። ባሎኒ ተብሎ በሚታወቅ ስቴዲየም ጀርባ ነው መፈጸሙ የተመለከትኩት። በአካባቢው ትልቅ የጭስና አቧራ ምልክት ታይቷል። ድብደባው በተፈጸመበት ቦታ ሄጄ እንደተመለከትኩት በሶስት ቦታዎች በድብደባ የተፈጠሩ የተባሉ ጉድጓዶች አይቻለሁ። የአካባቢ ነዋሪዎች እንደገለጹት ቦታው አንድ ሰው ጉዳት እንደደረሰበት ነው። የክልሉ መንግስት ደግሞ በመቀለ ከተማ የአየር ድብደባ በንጹሃን ወገኖች ላይ መፈጸሙ ከመግለጽ ውጭ ዝርዝር ነገር አልገለጸም። በአካባቢው የመቀለ ቅዱስ ጊዮርጊስ ቤተክርስቲያን የፈለገ ህይወት ተማሪዎች የሚኖሩበት ቤቶች በውስን ፈርሷል። እንዲሁም የአካባቢ ነዋሪዎች ቤቶች በፍንዳታው ጉዳት እንደደረሰባቸው ተመልክቻለሁ። የትግራይ ክልል መንግስት መሪ ዶክተር ደብረጽዮን ገብረ ሚካኤል ትናንት ለዓለም አቀፍ ማህበረሰብ ባወጡት መግለጫ በትግራይ ክልል አፍሪካውያን የሌላቸው ጦር መሳሪያዎች፣ ሰው አልባ በራሪ ድሮኖች ጭምር ህዝብ ላይ ጥቃት እየፈጸሙ ናቸው በማለት ከሷል። በዚህም የዓለም አቀፍ ማህበረሰብ ሊኮንነው ይገባል በማለት ነው በመግለጫቸው ያመለከቱት። የትግራይ ህዝብ በኢትዮጵያና ኤርትራ የመከላከያ ሰራዊት እንዲሁም የአማራ ክልል የጸጥታ ኃይል በተጨማሪ ደግሞ አፍሪካውያን ባልሆኑ አካላት የተቀናጀ ጥቃት እየተፈጸመበት ይገኛል በማለት ነው የገለጹት። አፍሪካዊ ባልሆኑ ያሉት ግን የትኛው ሀገር መሆኑ በግልጽ አላስቀመጡም። በሌላ ዜና በመቀለ ከተማ የባንክ አገልግሎት ተጀምሯል። የስልክና ኢንተርኔት አገልግሎት እስካሁን አልጀመረም። የክልሉ ነዋሪዎች በሌላ አካባቢ ያሉ ቤተሰቦቻቸው ለማግኘት ተቸግሯል። የቀይ መስቀል ማህበር ባዘጋጀው የስልክ አገልግሎት እየተሰጠ በመሆኑ ብዙ ሰዎች ወረፋ ይዘው ቤተሰቦቻቸውን እያገኙ ናቸው። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አብረን ስለነበር በእጅጉና አመሰግናለን። ሀብታሙ ስዩም ሳስተናግዳችሁ አምሽቻለሁ። ኤልያስ አስማረ ደግሞ መሰናዶውን አቀናብሯል። ትዝታ በላቸው የመርሃ ግብሩ አርታኢ ናት። በነገ ዕለት እንገናኛለን። መልካም ምሽት።
Give me a cool day, time. Come in the scene.